ግን አንዳንድ ሰዎች ይገለጣል ብለን ለሐዋርያው ጳውሎስ እግዚአብሔር ያደረገለት ነገር ነው ያየነው። በደማስቆ መንገድ ላይ ተገልጦ አመጸኛ የነበረውን አሳዳጅ የነበረውን ሰው ህይወቱን ለውጦ አገልጋይ እንዲሆን የመረጠው ዕቃ እንዲሆን እስኪያደርግ ድረስ ጌታ ተገልጦለት ነበር። ደግሞ በሁለተኛ ያልነው ልጆቹን ለማጽናናት ልጆቹን ካሉበት ሁኔታ ውስጥ ለማውጣት ተደብቀው ተቸግረው ተረብሸው ካሉበት ሁኔታ ውስጥ ለማረጋጋት ጌታ በድንገት ይገለጣል። ሳያስቡት በተዘጋ በር ውስጥ ገብቶ ለደቀ መዛሙርቱ ሰላም ለእናንተ ይሁን ብሎ ገብቶ ባዩት ጊዜ ደስ አላቸው። ሐዘንተኛ ነበሩ፣ በፍርሃት ነበሩ። ተለወጠ ያ ሁኔታቸው ጌታን ሲያዩት። በድንገት ስለተገለጠ ነው ያ የሆነው ተባብለን ነበር። በሶስተኛው ደግሞ ጳውሎስና ሲላስ በእስር ቤት በነበሩ ጊዜ በዛ ሁኔታ ውስጥ ያ የእስር ቤት ሁኔታቸው ሳይዛቸው ሳይቆጣጠራቸው ተጽዕኖ ሳያረግባቸው በዛ በእስር ቤት ውስጥ ጌታን እያመለኩት ሳሉ እያከበሩት እያሉ እያመሰገኑት እያሉ ጌታ በዛ ሁኔታም ትልቅ ስራን ሊሰራ ፈልጎ በዛ ሁኔታም ተአምራትን ሊያደርግ ፈልጎ አስደናቂ ነገር ሊያደርግ ፈልጎ በድንገት እነሱ እያመለኩት ነው። በቃ ሌሊቱን እያመለኩት ነው ሁኔታው። ሌላም ጊዜ በምኩራብ ገብተው ያገለግላሉ፣ በተለያየ ቦታ ገብተው ያገለግላሉ። በእስር ቤትም በሆኑ ጊዜ አምልኳቸውን አላቆሙም፣ አገልግሎታቸውን አላቆሙም። በዛ ሁኔታ ውስጥም አልፎ ጌታ ድንገት እነ ጳውሎስ ሳያውቁ መጥቶ አስደናቂ ነገር እንዳደረገ ጌታ ተመልክተን ነበረ። እና ጌታ ዛሬም ቢሆን በድንገት እየተገለጠ በሰዎች ህይወት ዙሪያ ይሰራል ነበር የተባባልነው። ዛሬ ስለ ዳግም ምጽአቱ ነው የምናገረው። ዳግም ምጽአቱ መጽሐፍ ቅዱስ ሲናገር ጌታ ዳግም መምጣቱ ወይም ሁለተኛ መምጣቱ ጌታ መጽሐፍ ቅዱስ ላይ ሲናገር በድንገት ነው የሚሆነው ነው የሚለው። በድንገት ነው የሚሆነው፣ ታውቆ አይደለም። ቀኑ ታውቆ አይደለም የሚመጣው፣ ድንገት ነው የሚመጣው። መጽሐፍ ቅዱሳችን እንደሚነግረን ቀኑ በቀረበ ጊዜ የተለያዩ ምልክቶች ይታያሉ፣ የተለያዩ ሁኔታዎች ይታያሉ። ጌታ በቃሉ እንደተናገረው በተፈጥሮ ሁኔታ ላይ፣ በቤተ ክርስቲያን ውስጥ፣ ከቤተ ክርስቲያን ውጪ፣ በእስራኤል መንግስት ላይ የሚሆኑት ነገሮች ብዙ ምልክቶች አሉ። ዛሬ በምድሪቱ ላይ የሚሆነው ነገር ራሱ የጌታ ምጽአት ቃሉን እንዳነበብነው እንዳጠናነው እንደተከታተልነው እንደምንመረምረው የጌታ መምጣት እጅግ በደጅ እንደሆነ ሁኔታዎች ያሳዩናል። ሁኔታዎች እጅግ በጣም በደጅ እንደሆኑ ያሳያል የጌታ መምጣት ማለት ነው። ቀኑን እርግጠኛ ባናቅም፣ ነገር ግን ምጽአቱ እጅግ በደጅ እንደሆነ ያሳያል። የሰሞኑን ሁኔታ እንኳን ብታዩ ሚዲያው የሚያወራውን ነገር ዝም ብላችሁ ስትከታተሉ የሚሆነው ነገር በዓለም ዙሪያ ምን እየሆነ ነው ያለው፣ ቲቪው ምንድን ነው የሚናገረው፣ ጋዜጣ ፈርስት ፔጁ ላይ ምንድን ነው ያስቀመጠው፣ ምንድን ነው ዋና ሊያስተላልፍ የሚፈልግ፣ ምን ተፈጸመ እያለ ነው ዛሬ ጋዜጣው፣ ምንድን ነው በዓለማችን ላይ ተፈጸመ እያለ ያለው ነገር፣ ሆነ እየተባለ ያለው ነገር የሚያስፈራ ድምፅ ነው። ዛሬ እንኳን ዜና ጠዋት ቁጭ ብለን ስንሰማ ካሰጋ ዜናው በሙሉ የተናገረው በቃ ዝም ብሎ መጥፎ ነገር የሚያስፈሩ ድምጾች ናቸው። መልካም ሳይሆን የሚያስፈሩ ነገሮች፣ እንዲህ ተፈጸመ፣ ይህን ያክል ሰዎች ሞቱ። በዚህ ሳምንት እንኳን ሶስት አውሮፕላን ነው በተለያየ ቦታ የወደቀው። ሶስት አውሮፕላን የተለያየ ሰው፣ ብዙ ሰው ነው የሞተው፣ በተለያየ ሁኔታ የሞተው። አንዳንዱ አነጋጋሪ ነገር፣ ለምን ሆነ እንዴት ሆነ አይታወቅም፣ ግን አስደንጋጭ ወሬ በዙሪያችን እየሰማን ያለ ነው። ስለዚህ እግዚአብሔር ቃል የሚናገረንን እስቲ ጥቂት እንጸልይና እንመለከታለን። ዛሬ በዚህ ሀሳብ ዙሪያ ጌታ ይናገረን ዛሬ እስቲ ደግሞ። ሃሌሉያ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ ስለ አለ፣ እንዲስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወላጆች እንደሌላቸው ልጆች አልተዋቹም ወደናንተ እመጣለሁ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል እግዚአብሔር ቃል። ሃሌሉያ። አምላካችን ሆይ ትላንትናም ዛሬም ለዘላለም ያው የሆንክ የማትለወጥ የማትቀየር ዘላለማዊ አምላክ ቅዱስ እግዚአብሔር አምላካችን ሆይ ስለዚህ ቀን ደግሞ እጅግ አድርገን እናመሰግናለን። ስለዚህ ቀን ደግሞ ከፍ ከፍ እናደርጋለን። ጌታ ሆይ ስምህ ይባረክ። ከምሕረትህ ብዛት የተነሳ ዛሬን በሕይወት አለንና ጌታ ሆይ በፊትህ ተገኝተናል፣ ስምህን መጥራት ችለናልና እግዚአብሔር ሆይ ላንተ ክብር ምስጋና ታላቅነት ሁሉ ይሁን። ከፍ ከፍ በልልን አምላካችን ሆይ። ዛሬም ያንተን ድምጽ እንሻለን። ዛሬም ጌታ ሆይ የልብህን ሐሳብ መስማት እንወዳለን። ጌታ ሆይ ሰማያዊው የልብህ ሐሳብ እንዲገለጥልን ጌታ ሆይ በኢየሱስ ክርስቶስ ስም እንለምንሃለን። ፊትህን አብራልን ዛሬም ጌታ ሆይ። አምላካችን ሆይ ተመስገን። ከፍ ከፍ በል እናመሰግንሃለን። ክብር ምስጋና ታላቅነት ሁሉ ለዘላለም እስከ ዘላለም ለአንተ ይሁን። አሜን። የአምላካችን ስም ብሩክ ይሁን። በጸሎት ውስጥ ያነበብኩት ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 3 ሐዋርያት ሥራ ምዕራፍ 1 ቁጥር 11 ነበር። ምዕራፍ 14 ቁጥር 1 3 ዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ተናገረ። ጌታ ኢየሱስ ክርስቶስ አልፎ እንደሚሰጥ ይናገራቸው በጀመረ ጊዜ ልባቸው እጅግ እየታወከ ስለመጣ ልባችሁ አይታወክ አላቸው። በእግዚአብሔር እመኑ በእኔም ደግሞ እመኑ። እኔ መሄዴ ለእናንተ መልካም ነው፣ ስፍራን አዘጋጅላችሁ ዘንድ እኮ ነው። ስፍራን አዘጋጅላችኋለሁ፣ ደግሞ ባዘጋጀሁበት ስፍራ ልወስዳችሁ እመጣለሁ፣ ተመልሼ እመጣለሁ ሲላቸው ነው የምንመለከተው። ጌታ ኢየሱስ ክርስቶስ በሌሎችም ስፍራ ተመልሶ እንደሚመጣ ይናገራቸው ነበረ። የመጀመሪያው መምጣት አለ፣ ደግሞ የሁለተኛ መምጣት አለ። ሐዋርያት ምዕራፍ 1 ቁጥር 11 ላይ ያነበብነው ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በክብር እያረገ ወደ አምላኩ ሊሄድ ሲል በገሊላ በዛ ስፍራ ላይ ደቀ መዛሙርት እንደዚሁም ሌሎች ተሰብስበው ሳሉ በዛ ቦታ ላይ ጌታ ኢየሱስ ክርስቶስ እያዩት ሲያርግ ወደ ላይ ሲወጣ ወደ አምላኩ ሲሄድ በዛ ሰዓት መልአክ ተገልጠው ሁለቱ መልአክቶች እነዛን የገሊላን ሰዎች ተናገሯቸው እንዲዚሁ ሲወጣ እንዳያችሁት እንደዚሁ በክብር ይመለሳል ያሏቸው። ይመለሳል፣ በክብር ይመጣል ነው ያሏቸው። የእግዚአብሔር አምላካችን ስም የተባረከ ይሁን። የእግዚአብሔር ቃል የታመነ ቃል ነው። የእግዚአብሔር ቃል የሚፈጸም ቃል ነው። ለጊዜው አስገራሚ የማይመስል ነገር ቢመስልም አንዳንዱ ነገር ግን የታመነ ነው፣ የሚሆን ነው። ከእግዚአብሔር አፍ የወጣው ቃል የሚፈጸም ነው፣ የሚከናወን ነው። ጌታ ኢየሱስ ክርስቶስ የመጀመሪያው አመጣጡ በትንቢት ሲነገር ነበረ። መዝሙር ላይ ሲነገር ነበረ። የጌታ ኢየሱስ ክርስቶስ የመጀመሪያው መምጣት ድንግል እንደምትጸንስ ወንድ ልጅን እንደምትወልድ በቤተልሔም እንደሚወለድ በአህያይቱ በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም እንደሚመጣ ስለ ሕመማቱ፣ ስለ መከራው፣ ስለ ተአምራት አገልግሎቱ፣ ስለ ሞቱ፣ ስለ ትንሣኤው መጽሐፍ ቅዱስ አስቀድሞ የተነገረለት ነበረ። የጌታ ኢየሱስ ክርስቶስ የመጀመሪያው መምጣቱ በበረት መወለዱ መሰደዱ ተጽፎ የነበረ ነው፣ ተነግሮ የነበረ ነው። ዘመኑን ጠብቆ እግዚአብሔር በቀጠረው ጊዜ ሁኔታዎች ሁሉ ተፈጸሙ። መጽሐፍ ቅዱስ በመጽሐፍ ላይ እንዲህ ተብሎ እንደተጻፈ እያሉ ይነገር ነበረ። እንደዚሁም ደግሞ የጌታ የኢየሱስ ክርስቶስ ዳግም መምጣት የተረጋገጠ ነው። መምጣቱ አሁን ጌታ ኢየሱስ ክርስቶስ መላእክትም እንደሚናገሩ የቀደመው ታሪክ የተፈጸመው ነገር ያረጋግጥልናል የጌታ ኢየሱስ ክርስቶስ ዳግም መምጣት ጉዳይ። ክርስቲያኖች በጣም ጠንቅቀን ልናስበው ልናስላስለው ሁሌ ልናስበው የሚገባ ጉዳይ ነው። መጽሐፍ ቅዱስ ቲቶ ላይ ምን ብሎ ይናገራዋል? ይሄንን የጌታ ኢየሱስ ክርስቶስን መምጣት ጉዳይ የተባረከ ተስፋችን ነው ይለዋል። የተባረከ ተስፋችን ነው። ሰው በተስፋ ይኖራል። ሁሉ ሰው ተስፋ ያደርጋል። የተለያየ ነገር አማኝም ሆነ ማያምን ይሁን ለማኝ ተስፋ ያደርጋል። ሲወጣ ዛሬ የማገኘው ነገር አለ ብሎ ወይ እንጀራ ይሁን ወይ ገንዘብ ተስፋ አርጎ ይውላል። ይሄ ተስፋ ደግሞ እጅግ የተለየ ነው። የተባረከ ተስፋችን ነው ይለዋል። የተባረከ ተስፋችን ነው። የጌታ ኢየሱስ ክርስቶስ መምጣት ዳግም መመለስ ሁሉን ነገር ስለሚመልሰው ሁሉን ነገር ስለሚያስተካክለው ይሄ የተባረከ ተስፋችንን ሁልጊዜ ልናስበው የሚገባ ጉዳይ ነው። ሁልጊዜ ልናስበው የተገባ ጉዳይ ነው። የጌታ አመጣጥ ዳግም አመጣጡን ስናስብ በሁለት አይነት መልክ ልናየው የተገባ ነው እላለሁ። በሁለት አይነት መልክ ልናየው የተገባ ነው። ስውር አመጣጥና ግልጥ አመጣጥ አለው። ስውር አመጣጥና ግልጥ አመጣጥ አለው። ስውር አመጣጡ ምን አይነት ነው? ከተቀመጠበት ከእግዚአብሔር ቀኝ ከዙፋኑ ላይ ክርስቶስ ሲመጣ እግዚአብሔር በቀጠረው ቀን ሲመለስ ሲመጣ ከአማኞቹ ደግሞ ሊቀበሉት ሲነጠቁ ከነሱ ጋራ የሚያሳልፈው ጊዜ ያ ስውር ነው። ሁሉም የሚያዩት አይደለም። ሁሉም የሚያዩት አይደለም። አማኞቹ ብቻ ከእርሱ ጋራ የሚገናኙት ብቻ አብረው ሲያሳልፉ ተነጥቀው የሄዱት። ስለዚህ ስውር ነው። እነሱ ብቻ ነው የሚያዩት። ግልጥ አመጣጡ ደግሞ ከዛ ያንን ያለውን ቆይታ ከአማኞቹ ጋር ያለውን ቆይታ ከጨረሰ በኋላ ወደ ምድር ደግሞ ጌታ ኢየሱስ ክርስቶስ ሲገለጥ ወደ ምድር ሲወርድ የምድር ሥርዓት ሊለውጥ ሲመጣ ሁሉም ሲያዩት የወጉትም ያዩታል የሚለው ቃል ሲፈጸም ሁሉም የሚያምኑት የማያምኑት በምድር ላይ በዛ ወቅት ያሉት ሁሉም ሲያዩት የሚገለጠው የሚወርደው ወደ ምድር ሲመጣ ያለው ደግሞ ግልጥ አመጣጡ ነው። ግልጽ ነው ነገሩ። የስውር አመጣጥና የግልጽ አመጣጡ ሁኔታውም ምክንያታቸውም ይለያያል። ሁለቱ ይለያያሉ። ሁኔታቸውም ምክንያታቸውም እንደዛም የሆነበት ምክንያቱም ሁኔታውም ይለያያል። ዛሬ የምናየው ስውር አመጣጡን ጊዜው አጠር አድርገን ማየት ስላለብን ብዙ መቀመጥ ስለማይቻል ስውር አመጣጡን እንመለከታለን። ስውር አመጣጡ ሁኔታው መጽሐፍ ቅዱሳችን ሲናገር ሁኔታው አመጣጡ በጣም የምታቁት ሐሳብ ነው ብዬ አስባለሁ። ነገር ግን መያያዝ አለበት። ስውር አመጣጡ መጽሐፍ ቅዱሳችን በራእይ 22 ቁጥር 7 ላይ ቁጥር 12 ላይ ሲናገር ጌታ ኢየሱስ ክርስቶስ አመጣጡ በቶሎ እመጣለሁ ይላል። ራሱ ሲናገር እነሆ በቶሎ እመጣለሁ ወይም በቅርብ እመጣለሁ ብሎ ሲናገር እንመለከታለን። በአንደኛ ተሰሎንቄ ምዕራፍ 5 2 ላይ ራእይ 16 15 ላይ እንደ ሌባ ሆኜ እመጣለሁ ይላል። እንደ ሌባ ጌታ ኢየሱስ ሌባ አይደለም። ነገር ግን የሌባን ተግባር የሚፈጽም አይደለም። ነገር ግን እንደ ሌባ እመጣለሁ ብሎ ይናገራል። ማለትም ሌባ የማንም ሰው ቤት ሲሄድ ቀጥሮ አይሄድም። ተናግሮ እመጣለሁ ማታ ብሎ አይሄድም። ወይም ደግሞ ስትወጡ ዛሬ እናንተ ቤት ባልነበረ በማትሆኑበት ሰዓት እመጣለሁ ብሎ ለዘረፋ አይሄድም። ድንገት ነው የሚሄደው። ሰው በተዘናጋበት ሰዓት ነው የሚሄደው። ስለዚህ ጌታ ሲናገር እንደ ሌባ ሆኜ እመጣለሁ ብሎ ሲናገር እንመለከታለን። ማቴዎስ 24 ቁጥር 14 ላይ በድንገት ባላሰብነው ሰዓት እንደሚመጣ እዛ ላይ ይናገራል። ደግሞ ማቴዎስ 24 ቁጥር 44 ላይ ባላሰብነው ሰዓት እንደሚመጣ ይናገራል። ባልታሰበ ሰዓት ነው የሚመጣው ጌታ። ባልታሰበ ሰዓት ነው የሚመጣው። ስለዚህ ሌባ እንደሚመጣ የሚያውቅ ሰው እንግዲህ ሌባ እንደሚመጣ የሚያውቅ ሰው ተጠንቅቆ ነው የሚኖረው። በጣም ጥንቃቄ ያደርጋል። ባለፈው በቅርብ ከኢትዮጵያ ደውዬ ከእናቴ ጋር ስነጋገር እንዴት ነው አየሩ አሁን እናንተ ጋር ነው? እኛ ጋር በጣም ነው የሚሞቀው በጣም ነው የሚሞቀው ማዘር በረንዳ ከፍተን ነው እናድረው ይወልሽ አልኳት። በረንዳውን ከፍተን ሁሉ መስኮት ተከፋፍት በረንዳው ክፍት ነው እንዴ የሰላም ሀገር ሌባ የሌለበት ሀገር አለች። ሌባ የሌለበት ሀገር በቃ ሌባ በበር ይገባል ብሎ የማይሰጋበት ሀገር የሚገርም ሀገር አለች። አዎ ሌባ ይገባል ተብሎ አይሰጋም። ማለት ልብስ ሊሰርቅ ቲቪ ሊሰርቅ ቴፕ ሊሰርቅ ተብሎ ይታሰባል እዚህ ሀገር? አይታሰብም። እዚህ ሀገር አይታሰብም። ግን ሌባ ያለበት አካባቢ ሰው ቢሞቅም በሩን ከፍቶ አይተኛም። ኢትዮጵያ በሚሞቅበት ሲዝን ላይ በር ከፍታችሁ ታድራላችሁ? ቤት የነበራችሁ ኑሮ የነበራችሁ እዛ አካባቢ በር ከፍታችሁ ኦ ይሄ ሲዝን በጣም ነው የሚሞቀው ምን ወር ነው ምንድን ነው ታህሳስ ነው የሚሞቀው በር ከፍታችሁ ታድራላችሁ? አይታደርም። ቢሞቅም ሌላ ዘዴ ይፈጠራል እንጂ በር ተከፍቶ አይተኛም። ጥንቃቄ ይደረጋል ማለት ነው። ጥንቃቄ ይደረጋል። ዘራፊ አለ፣ አዘናግቶ የሚመጣ ዘራፊ አለ። ጥንቃቄ ይደረጋል። ጥንቃቄ ይደረጋል። ነገር ቢብስ ደግሞ በተራ ይተኛል። እንደ አካባቢው በተራ ይተኛል። አንዱ ይተኛል፣ አንዱ ይጠብቃል። ሌባ አለ አካባቢው ላይ። ነቅተዋል ማለት ነው እነዚህ ሰዎች። ዝም ብሎ ተዘናግተው አይተኙም። ስለዚህ የጌታ አመጣጥ እንደ ሌባ ነው ሲል ምክንያት አለው። ሌባን ማሰብ ያስፈልጋል ማለት ነው። ሌባ እንዴ? ለምን እንደ ሌባ አለ ጌታ? ለምን እንደ ሌባ ያለው? ሌላ ቃል ጠፋ እንዴ? ለምን እንደ ሌባ አለ ብሎ ማሰብ ያስፈልጋል። በድንገት ይመጣል፣ ባላሰብንበት ሰዓት ይመጣል። ሁኔታዎች የሚያዘናጉ ሲመስሉ፣ ሰው በተዘናጋበት ሰዓት፣ ሰው በሌላ ነገር ልቡ በተወሰደበት ሁኔታ ውስጥ ሊመጣ ይችላል ጌታ። ስለዚህ ሰው ነቅቶ መጠበቅ አለበት። ክርስቲያን ጌታ በድንገት እንደሚመጣ አውቆ ሁል ጊዜ የተዘጋጀ ህይወት ያስፈልገዋል ማለት ነው። ምክንያቱ ፈጠን ፈጠን እያልኩ ልናገር፣ የሚመጣበት ምክንያት ዮሐንስ ወንጌል ምዕራፍ 14 ቁጥር 2 3 ላይ እንዳነበብኩት መግቢያው ላይ የእግዚአብሔር ቃል እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ሲላቸው እንመለከታለን። ደቀ መዛሙርትን ነው የሚናገረው። አማኞችን ለመውሰድ ጌታ ይመጣል። እግዚአብሔር የተመሰገነ ይሁን። ደስ ይላችኋል? በዚህ ደስ ሊለን ይገባል። ጌታ የሚመጣው በመጀመሪያ አማኞችን ለመውሰድ ነው የሚመጣው። በስውር አመጣጡ ላይ መጀመሪያ የሚገናኘው ከሌሎቹ ነገሮቹ በፊት የጌታ ኢየሱስ ክርስቶስ ጉዳይ የመጀመሪያው አማኞቹን ለመውሰድ ነው። አማኞቹ የእርሱ የሆኑት ይነጠቁና ከእርሱ ጋር ይገናኛሉ። እናንተን ለመውሰድ እመጣለሁ አለ ቃሉ የሚለው እንደዛም፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል ጌታ ቃል። ባዘኑበት ሰዓት ነው ይህን የተናገራቸው። በተከዙበት ሰዓት ነው የተናገራቸው። ጌታ ጥሎን ሊሄድ ነው፣ ምንድን ነው እየሆነ ያለው ጉዳይ? ምንድን ነው? ለምንድን ነው አልፌ እሰጣለሁ የሚለው? እያሉ ግራ በተጋቡበት ሰዓት ነው የተናገራቸው። እኔ ብሄድ ይሻላችኋል፣ አጽናኙ ይመጣል። ደግሞ የኔ መሄድ ስፍራ አዘጋጅላችሁ ዘንድ ነው። ስፍራ ባዘጋጀሁበት በዛ ደግሞ እንድትኖሩ እወስዳችኋለሁ፣ እመጣለሁ፣ ወደ እናንተ እመጣለሁ እያለ ነው የሚናገረው ጌታ። እግዚአብሔር የተመሰገነ ይሁን። ዛሬ በምን አይነት ህይወት ውስጥ ነን ወንድሞቼና እህቶቼ? በምን አይነት ህይወት ውስጥ ነን ያለነው እኔና እናንተ? በተለያየ ነገር አዝነናል፣ በምድራዊ ነገር አዝነናል፣ በተከዘናል፣ ግራ ተጋብተናል። ይሄ አልሆነም ያ አልሆነም እያለን እንጨነቃለን፣ እንባዝናለን። ምንድን ነው ተስፋ በመቁረጥ ውስጥ ነው ያለነው። መጽሐፍ ቅዱስ ተሰሎንቄ ምዕራፍ 4 ቁጥር አንዴ ወደዛ ሂጅ ላንብብላችሁ። የእግዚአብሔር ቃል ተስፋ እንደሌላቸው እንደ አሕዛብ አትዘኑ ይላል የእግዚአብሔር ቃል። ምዕራፍ 4 ቁጥር 13 ላይ ሲናገር እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደ ሞተና እንደ ተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ፣ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ምን በሉ ይላል? እስቲ እንት ከሰማያቀው እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ ይላል። ተሰሎንቄ ክርስቲያኖች እንደ ተረዳሁት ሐዋርያው ጳውሎስ ይጽፍላቸው ያዘኑ ነበሩ። ስለዚህ እንደ አሕዛብ ተስፋ እንደሌላቸው አሕዛብ አትዘኑ ነው የሚላቸው። አትዘኑ አሕዛብ ፍጻሜያቸው ከንቱ ነው። እናንተ እኮ ፍጻሜ አላችሁ፣ የተባረከ ተስፋ አላችሁ። እናንተ እኮ ፍጻሜያችሁ መክበር ነው። እናንተ እኮ ፍጻሜያችሁ ከጌታ ጋር ለዘላለም መኖር ነው። እንደ አሕዛብ ተስፋ እንደሌላቸው ለምን ታዝናላችሁ? ለምን ትተክዛላችሁ? ለምን ትረበሻላችሁ? ለምን ግራ ትጋባላችሁ ነው የሚላቸው። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ ነው የሚላቸው። እርስ በርሳችሁ ተጽናኑ። ወንድሜ ሆይ ጌታ ይመጣል እኮ። ከጌታ ጋር እኮ በክብር ህይወት እኮ ከእርሱ ጋር እንኖራለን። ይሄ እኮ አሁን ያለንበት ኑሮ እኮ ይለወጣል፣ ይሻራል፣ ይቀየራል። ጌታ ሲመጣ እኮ እንዳለ አይቀጥልም እያላችሁ እርስ በርሳችሁ ተጽናኑ ነው የሚለው የጌታ ቃል። በዚህ ቃል ስንቶችን አጽናንታችኋል? ያጽናና ሰው አለ? ያጽናና ሰው እስቲ ኦ ማጽናናት አለብን ማለት ነው። ብዙዎችን ማጽናናት አለብን ማለት ነው። ብዙ ስራ አለብን ማለት ነው። ብዙ ነገራችን እዚሁ ስለሆነ ብዙ ነገራችን እዚሁ ምድራዊው ነገር የሚሞላውና የሚጎድለው ጋር ስለሆነ አሻግረን ያ ጌታ የሰጠንን የተባረከውን ተስፋ ማየት ያቀተናል። እዚሁ ጋር ስለሆነ ከዚሁ ነገር ጋር መሙላት መጉደል ጋር ነው ነገራችን፣ እዚሁ ጋር ያለነው። ጌታ ግን ከዚህ አልፋችሁ እዛ ጋር ያለውን እኔ ያዘጋጀሁትን እዩ ነው የሚለው። ከዚህ አልፋችሁ እዛ ጋር እዩ። እዚህ ጋር ከሆነ ጉዳያችሁ በሐዘን ውስጥ ነው የምትቀመጡት። ምክንያቱም እዚህ ጋር ያለው ይሞላል፣ ይጎድላል። ስትሞሉት አሁንም ይጎላል፣ ስትሞሉት አሁንም ይጎድላል። ስትሰበስቡ ይበተናል፣ ስታቆሙት ይወድቃል። በወደቀ ጊዜ ስታዝኑ፣ በተበተነ ጊዜ ስታዙ እንዴት ይሆናል? ያኛውን ስታዩ ግን ሁሌ ያው ነው። ጌታ የሰጣችሁ የተባረከ ተስፋ ግን ያው ነው። እግዚአብሔር ስሙ ይባረክ፣ አሜን። ስለዚህ ወንድሞችና እህቶች እስቲ በዚህ ሳምንት እንኳን አትሊስት አንድ ሰው እናጽናና። በዚህ በተሰሎንቄ ምዕራፍ 4 13 ቃል እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው። ተጽናኑ፣ ጌታ ይመጣል በለው። ጌታ ይመጣልሻል በሏት፣ ላዘነችዋ ይመጣልሻል በሏት። በተለይ በዛ ዘመን የነበሩ ቅዱሳን በታላቅ መከራ ውስጥ ያልፉ ስለነበረ፣ በታላቅ ችግር ውስጥ ያልፉ ስለነበረ ይሄ ቃል ለነርሱ የበለጠ የከበረ ትርጉም አለው። የበለጠ አዎ፣ ዛሬም በቅድስና በጽድቅ የሚኖሩ አማኞች፣ በእውነት ለርሱ ዓላማ የሚኖሩ ሰዎች አዎ ይሄ ቃል ያስፈልጋቸዋል። ምክንያቱም በእውነት ክርስቶስን እየመሰሉ የሚኖሩ ሁሉ ይሰደዳሉ ይላልና የእግዚአብሔር ቃል ዘመን አይለውጠውም። በእውነት እንደርሱ ሐሳብ ነው የምኖረው የሚሉት ይሰደዳሉና ይሄ ቃል ያጽናናቸው። ጌታ ይመጣልሃል ሲባል ለዛ ሰው ትልቅ ትርጉም አለው፣ ለዛች እህት ትልቅ ትርጉም አላት። እግዚአብሔር ስሙ ይባረክ። ስለዚህ የመጀመሪያው የጌታ የመምጣቱ ምክንያት አማኞችን ለመውሰድ ነው። አማኞችን ለመውሰድ ነው። እነሱ ሊወስዳቸው ነው ቃሉ እንደሚለው። እግዚአብሔር ስሙ ይባረክ። ጌታ ይመጣል ስንል ሊወስደኝ ነው የሚመጣው ማለት አለብን። የዮሐንስ ራእይ መጽሐፍን ስናነብ ምዕራፍ 2 3 ላይ ስትመለከቱ ለሰባቱ አብያተ ክርስቲያናት ጌታ ኢየሱስ ክርስቶስ የላከው መልእክት አለ። መልእክቱን ስታነቡት እያንዳንዳቸው የሚያልፉበትን ነገር ጌታ እንደሚያውቀው አስቀድሞ ይነግራቸዋል። እያንዳንዳቸው የሚያልፉበትን ነገር ሁሉንም ይነግራቸዋል እና ለሁለቱ ቤተ ክርስቲያን መልካም ፊድባክ ሲሰጣቸው፣ መልካም ነገር ሲነግራቸው፣ ለአምስቱ ግን ሲገሰጻቸው እናያለን። እና ግን ውስጤ የቀረው ነገር ምንድን ነው? ለሁሉም ስለ ምጽአቱ ይነግራቸዋል፣ ስለ መመለሱ ይነግራቸዋል። ሐሳቡን ሲዘጋ ስለ መመለሱ ላይ ትኩረት እንዲያደርጉ ሲነግራቸው እመለከታለሁ። እና ከአንዱ ቤተክርስቲያን በቀር ለሌሎቹ ትንሽ የሚያስፈራ ነው አነጋገሩ። እዛ ላይ ሄዳችሁ ተመለከቱት። ንስሐ ግባ ይላቸውና መልካሙን ነገር ይነግራቸውና መልካሙን ነገር ከነገራቸው በኋላ ድካማቸውን ይነግራቸዋል። ከዛ ድካማቸውን እንዲያስተካክሉ ይነግራቸዋል። እና ንስሐ ግባ አስተካክለው ይሄንን አለበለዚያ ይልና እመጣብሃለሁ ይለዋል። እመጣልሃለሁ ሳይሆን እመጣብሃለሁ ነው የሚለው። እመጣብሃለሁ ነው የሚለው። ጌታ እኔ ሞደውን እገስጻለሁ ይላል። ቀጣዋለሁ ይላል። እንዲታረም ፍጻሜው መልካም እንዲሆን እገስጻለሁ ይላል። እና ንስሐ ግባ አለበለዚያ እመጣብሃለሁ ይላል። ለአንዲት ቤተክርስቲያን ግን ያለህን እስከ መጨረሻ ድረስ ጠብቅ፣ እነሆ በቶሎ እመጣለሁ ይለዋል። አሳርፈሃል፣ እመጣልሃለሁ የሚል መልእክት አለው ደግሞ ለሱ። እና ወንድሞቼና እህቶች፣ ለኔና ለእናንተ ጌታ የሚመጣልን እንሁን፣ የሚመጣብን ሳይሆን የሚመጣልን እንሁን። ስለዚህ በእውነተኛ መንገድ ከእርሱ ጋር ፌሎሺፕ አድርገን ጌታ የሚናገረንን ቶሎ አስተካክለን፣ ቶሎ ነጽተን፣ ቶሎ ተስተካክለን ማንኛውም ሰዓት ጌታ ቢመጣ እርሱን በክብር እገናኛለሁ፣ ይመጣልኛል ጌታዬ በሚለው መንፈስ ውስጥ መሆን አለብን። ጌታ የሚናገረንን ቶሎ አስተካክለን ማለት ነው። ቶሎ አስተካክለን፣ ቶሎ ታርመን ማለት ነው። በሁለተኛ ጌታ የሚመጣው ያንቀላፉት፣ በክርስቶስ አምነው ያንቀላፉ ወይም የሞቱ ትንሣኤ እንዲያገኙ ነው። ትንሣኤ እንዲያገኙ ነው። ጌታ በሚመጣ ጊዜ አማኞችን ሊወስድ ይመጣል። ግን አምነው ደግሞ የሞቱ አሉ፣ ወይም መጽሐፍ ቅዱስ እንደሚናገር ያንቀላፉ አሉ። ጌታ በሚመጣ ጊዜ በስውር አመጣጡ ሰዓት ላይ እነዛ ሰዎች ከሙታን መቃብር ሕይወት አግኝተው ይነሳሉ። የእግዚአብሔር ቃል እንደሚል የሚገርም የእግዚአብሔር አሰራር ነው። ግን የእውነት ነው፣ የሚፈጸም ነው። ቃሉ ሕያው ነው። የጌታ ቃል ሕያው ነው። ይሆናል የተናገረው ቃል። እዚህ ተሰሎንቄ ላይ ያነበብነው ስፍራ ነው የምናገኘው ያን ቃል። ተሰሎንቄ ላይ የእግዚአብሔር ቃል ምንድን ነው የሚለው? አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ጀምሮ አነባዋለሁ። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉቱን እግዚአብሔር ከእርሱ ጋር ያመጣቸዋልና ይላል። ከ13 ጀምሮ ላንብበው እንደገና። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን ይላል። እግዚአብሔር አምላካችን ስሙ ይባረክ። እና እነዚህ ያንቀላፉት፣ በክርስቶስ አምነው ያንቀላፉት ይነሳሉ፣ ሞተው አይቀሩም። እኛም ደግሞ ጌታ ሳይመጣ ልናንቀላፋ እንችላለን፣ ግን እንነሳለን። ስንቶቻችሁ ታምናላችሁ? እግዚአብሔር አምላካችን ስም ቃሉ የታመነ ነው። የእግዚአብሔር ቃል የታመነ ነው። ጌታ በሚመጣ ጊዜ ያንቀላፉት ይነሳሉ። ሕያዋን ሆነን በምድር ላይ የተንቀሳቀስን ያለን ሰዎች ቀድመናቸው አንሄድም። እነሱ ይነሳሉ፣ ጌታን ለመቀበል እንነጠቃለን፣ አንድ ላይ እንነጠቃለን። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ታውቃላችሁ፣ ጌታን አምኖ ለሚሞቱ ሰዎች ከልክ በላይ ማዘን የለብንም። አዎ ለጊዜው ስለተለዩን እናዝናለን፣ ግን እነሱ ያው ደግሞ ይነሳሉ፣ ከእርሱ ጋር ደግሞ ይሄዳሉ። ሰዎች አምነው እንዲሞቱ በሕይወት ዘመናቸው ተጣጥረን ከጸሎት ጀምረን ጌታ በረዳን መጠን ጌታን አውቀውት ከርሱ ጋራ ኪዳን አርገው ይችን ምድር ካለፉ ሰየው እግዚአብሔር የተመሰገነ ይሁን ሰየው ደስ የሚያሰኝ ነው ምክንያቱም እናገኛቸዋለን እንገናኛለን የጊዜ ጉዳይ እንጂ እንገናኛለን ኢትዮጵያ ዘመዶቻችንን ምንወዳቸውን ጥለናቸው መጣን አይደለ ተለይተናቸው ደሞ ተስፋ አለ እንገናኛለን እንላለን አንድ ቀን እንዳለን እንላለን እንዳል እናገኛቸዋለን እንላለን እነዚህንም በጌታ አምነው የሚሞቱትንም እናገኛቸዋለን በጌታ ማመናቸው ነው ትልቁ ነገር አምነው መሄዳቸው ነው ትልቁ ነገር እግዚአብሔር አምላካችን ስሙ ይባረክ ከልክ በላይ ማዘን የለብንም ከድሜ ተባረከ ተስፋ አላቸው እነሱም ይተባረከ ተስፋ አላቸው አምነው ሩጫውን መጨረሳቸው ነው እንጂ ጥያቄው ሩጫውን ከጨረሱት እሰይ ጌታ ይመስገን ጌታ በወሰነው ጊዜ ወሰዳቸው ወሰዳቸው እንገናኛለን እኔ ደግሞ የህይወት ሩጫዬን እንደሚገባ ልጨርስ ነው ጥያቄው ልጨርስ ግን እንገናኛለን በሶስተኛ በቅዱሳኑ ሊከብር ይመጣል በሚያምኑቱ ሊገረም ይመጣል ይላል የመጽሐፍ ቅዱስ በሚያምኑት ሊገረም ይመጣል በእነርሱ ሊገረም ይመጣል የእግዚአብሔር ቃል እንደሚነግረን እዚሁ አንደኛ ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ስንመለከት የእግዚአብሔር ቃል ሲናገር እንደዛ ይላል ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ይሄ አይደለም ይቅርታ ጥቅስ ያሳሳትኩ መስሎኛል እስቲ ግን አገኘዋለሁ መጽሐፍ ቅዱሳችን ይነግረናል ጌታ ኢየሱስ ክርስቶስ በሚመጣ ጊዜ መከራ ለሚያሳዩአችሁ መከራን ሊያመጣባቸው ለእናንተ ደግሞ መከራን እየተቀበላችሁ ላላችሁ በእናንተ ሊገረም ይላል እግዚአብሔር ቃል ስላመናችሁ የኛን ቃል ሰምታችሁ ስላመናችሁ በእናንተ ሊገረም ይመጣል ይላል ሐዋርያው ጳውሎስ ቁጥር 13 ያለው ጥቅሱ ግን ይቅርታ 89 ነው እሺ ምዕራፍ 1 አዎ ጌታ ይባርክሽ አዎ ከናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል ያለ ይቀጥላል እነርሱ ራሳቸው ወደናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለያውና ለእነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳው ልጁን እርሱን ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣውቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ። ይሄም አይደለም ሌላ ጥቅስ ነው። እሺ ሁለተኛ ጥቅስ 1 ምዕራፍ 1 ቁጥር 89 እሺ ምራፍ 1 ቁጥር 89 እሱን ነበር ያነበብኩት እስቲ አንብብልን ወንድማችን መክብብ ጅናው ተነበብ አዎ ልክ ነው አሜን ኦኬ ጌታ ይባርክሽ አንደኛ ተሰሎንቄ ይዤ ነው እንትን ይያልኩኝ ነበርው እግዚአብሔር የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል በዚያም ቀን በመጻቱ ቀን ማለት ነው በቅዱሳኑ ሊከብር ምስክርነታችንንም አመናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ጌታ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ ይያለ ይናገራል። ዋናው የምፈልገው ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ካለ በኋላ በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ የሚለውን ጥቅስ ነው የምፈልገው። ሊገረም ሲመጣ ይላል እግዚአብሔር ቃል። ሊገረም ይመጣል ነው በመጽሐፉ። በዛ ቀን ጌታ እኔ ሳታይኝ አምነኸኛል፣ ተከትለኸኛል፣ መከራ እየተቀበልክ ከኔ ጋር ኖርሃል እያለ ይገረማል። መጽሐፍ ቅዱሳችን በወንጌል ላይ ጌታ ኢየሱስ ክርስቶስ በአካል እየተመላለሰ ሲያገለግል ተደነቀ የሚልን ቃል የምትመለከቱት በእምነት ሆነው ጌታ ሆይ ቃል ብቻ ተናገር ባሪያዬ ይፈወሳል ያለው ያ መቶ ለቀ ታስታውሳላችሁ? እምነት ስለነበረው ነው። ያንን ሰው እምነት ስለነበረው ጌታ ተደነቀ ይላል። በእስራኤል እንደዚህ አይነት እምነት አላየሁም፣ እንደዚህ አይነት እምነት ያለው ሰው አላገኘሁም እያለ ጌታ ኢየሱስ ክርስቶስ ሲደነቅ እናያለን። ጌታ በምጽአቱም ጊዜ ሊገረም ሊደነቅ ይመጣል ማለት ነው። እርሱን አምነው ተከትለው ዋጋ እየከፈሉ መከራ እየተቀበሉ እርሱን የሚጠብቁትን ሊገረምባቸው ይመጣል ማለት ነው። ጌታን ልታስደንቁ ትፈልጋላችሁ? ልታስገርሙት? ደስ ልታሰኙት ትፈልጋላችሁ? ባለፈው የዛሬው ሁለት ሳምንት እንደምታስታውሱት ጌታ በድንገት በሚገለጥ ጊዜ በደቀ መዛሙርት መካከል ቶማስ አልነበረም ተባብለን ነበረ። እና ቶማስ ባለመኖሩ እኔ አላምንም አለ። ጣቴን ካላስገባው በጎኑ እጄን ካላስገባው አላምንም አለ። ጌታ ግን ሄዶ እንደገና በሌላ ጉባኤ ተገኝቶ ነበርና ቶማስ ና ያመንክ እንጂ ያላመንክ አትሁን፣ ና እንዳልክ ጣትን አስገባ በጎኔም እጅን አስገባ አለው። ያመነ እንዲሆን ስለሚፈልግ ነው። ከዛ ኋላ ጌታዬ ሆይ አለ ቶማስ። ጌታዬ ሆይ ባለ ጊዜ ስላየህ አመንክ አለው። ስላየህ አመንክ። ሳያዩ የሚያምኑ ምንድን ናቸው አለው? ብፁዓን ናቸው። እጃቸውን የማያስገቡ አሉ። ካላየሁት አላምንም የሚሉ አሉ። አላምንም የማይሉ አሉ። እነርሱ ብፁዓን ናቸው አለው። እነርሱ ብፁዓን ናቸው። ቃሉን ሰምተው ወንጌልን ሰምተው እያመኑ የሚከተሉ መከራን እየተቀበሉ የሚከተሉ እነሱ ብፁዓን ናቸው። ቶማስ አንተ አብረኸኝ ኖረህ ቃሌን ነግሬ ከሙታን ተነስቷል ብለው ቢሰብኩ አልሰማ አላምን አልክ አለው። ሳያዩ የሚያምኑ ብፁዓን ናቸው አለ። ስለዚህ በእምነት መሆን እሱን ያስደንቀዋል፣ ደስ ያሰኘዋል። ጌታ ሊገረም ይመጣል። መጽሐፍ ቅዱስ ሐዋርያው ጳውሎስ እንደሚል ለተሰሎንቄ ሰዎች ሊገረም ይመጣል። ዛሬ መከራ ማየታችሁን አትመልከቱ። ስለ ስሙ መከራ አይታችኋል፣ ተቀብላችኋል። በእናንተ እኮ ሊገረም ይመጣል፣ ሊቀበላችሁ ይመጣል እያለ ሲናገር እንመለከታለን። በመጨረሻ በአራተኛ ልናገር የምፈልገው ጌታ ኢየሱስ ክርስቶስ የሚመጣበት ምክንያት ለእያንዳንዱ አማኝ እንደ ስራው ብድራትን ለመክፈል ነው፣ ወይም ዋጋ ለመክፈል ነው። ለእያንዳንዱ ክርስቲያን እንደ ስራው ዋጋ ለመክፈል ነው። ለእያንዳንዱ ክርስቲያን እንደ ዋጋው ይከፍላል። ጌታ እንደሚል ጌታ ዮሐንስ ራእይን በተናገረ ጊዜ ለዮሐንስ መልእክቱን በሰጠ ጊዜ መጨረሻ ላይ ምን አለ? ቁጥር 12 ምዕራፍ 22 ላይ እነሆ በቶሎ እመጣለሁ አለ። ከዛ በኋላ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። ዋጋዬ ከኔ ጋር አለ። ዛሬ ብዙ ክርስቲያኖች እንዲህ የሚሉ ይመስለኛል። እንዲህ ማድረግ ፈልገው ምን ዋጋ አለው የሚሉ ይመስለኛል። ሲሰማ በቃልም በሁኔታም ጌታ ግን ዋጋ አለ እኔ ጋ የእያንዳንዱ ዋጋ አለ እኔ ጋ የእያንዳንዱ የስራው እንቅስቃሴ እያንዳንዱ ለሚያደርገው ነገር በጌታ ዘንድ ዋጋ አለ። በስውር ለሚደረገው ነገር፣ በግልጽ ለሚደረገው ነገር፣ ሰው አሞግሶት ለተደረገ ነገር፣ ሰው አውርዶት ለተደረገው ነገር፣ እኛ ላገነነው ነገር፣ እኛ ተወት ላደረግነው ነገር፣ ለእያንዳንዱ ነገር ነው የሚለው ጌታ። የእያንዳንዱ ዋጋ በእኔ ዘንድ ነው የሚለው ጌታ። የያንዳንዱን ዋጋ ከፍል ዘንድ ዋጋ የከኔ ጋር በጣም ደስ ይለኛል እኔ በጣም ደስ ይለኛል ቃሉን ሳስበው ያስፈራኛልም ደስ ይለኛል ምክንያቱም ጌታ ጋር ምንም የተወነ እንትን ያለ ነገር የለም ሁሉ ነገር ፐርፌክት ነው ስለዚህ በስውርም በግልጽም ለማደርገው ነገር ጥንቃቄ እንዳደረገ ያረጋኛል በስውርም በግልጽም ለማደርገው ነገር እርግጠኛ ሆኜ ጥንቃቄ እንዳደረገ ያረጋኛል ጌታ በሚመጣ ጊዜ ለሰራዋት ለእያንዳንዷ ነገር በሱ ዘንድ ሁሉ ነገር የታወቀ ነው ሁሉ ነገር እሱ ዘንድ የታወቀ ነው ኦ ሶሪ ይሄን ረሳው አይልም ይሄንን አላውቅም አይልም ጌታ ያንዳንዷ ነገር ያቃታል እና ጌታ በሚመጣ ጊዜ መጽሐፍ ቅዱስ ሲናገር የክርስቶስ የፍርድ ወንበር ይለዋል ሐዋርያው ጳውሎስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 10 ላይ እናንብብስቲ ሁለተኛ ቆሮንቶስ ምዕራፍ 5 10 ላይ እግዚአብሔር ቃል ምን ይላል 5 10 ሁለተኛ ቆሮንቶስ ምዕራፍ 5 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል ሐዋርያው ጳውሎስ ራሱንም ጨምሮ የቆሮንቶስንም ሰዎች ይዞ ሁላችንም ይላቸዋል ሁላችንም እኮ ክፉ ይሁን መልካም ያደረግነው ነገር የያንዳንዳችን በስጋችን የተሰራው ነገር ይገለጥ ዘንድ በክርስቶስ በፍርድ ወንበር ፊት ሁላችንን ቆማለን ይላል ሁላችን ይገለጣል ይላል እሱ ፊት ሁላችንን ቆማለን ይላል ሐዋርያ ጳውሎስ ራሱን ነው ጨምሮ የሚናገረው እኔም ቆማለሁ ይላል የክርስቶስ የፍርድ ወንበር ይሄ በስውር አመጣጡ ላይ ከሚሆኑ ነገሮች የክርስቶስ ፍርድ ወንበር የሚባል ነገር አለ በዛ ሰዓት ነው የሚሆነው ወደ ምድር በሚወርድ ጊዜ ሳይሆን በዛ ልጆቹ ከጌታ ጋራ ተነጥቀው ከጌታ ጋራ በሚገናኙበት ሰዓት በዛ ሰዓት የክርስቶስ የፍርድ ወንበር የሚባል ነገር አለ በዛ ሰዓት ሁላችንም እንቆማለን ይላል ጳውሎስ ባልና ይጠራል የጳውሎስ ራእይ ያንዳንዱ ዘገየ ባላል ነው የሚለው ጳውሎስ ለእያንዳንዱ እንደ ስራው ስለዚህ በጣም ማሰብ አለብን ማለት ነው በጅምላ አይደለም ነገሩ ኢትዮጵያ ወንጌላዊት ቤተክርስቲያን በፊንላንድ የነበሩ አባላት ተብሎ በአንድ ላይ በጅምላ አይደለም ነገር እያንዳንዱ በነፍስ ወከፍ እያንዳንዱ ስራ ዋጋዬ በእጅ ያለ አለ ጌታ አለ እያንዳንዱ የምከፍለው ነገር አለ ይላል ስለዚህ በጣም ሊታሰብበት ይገባል ማለት ነው የጌታ መምጣት ጉዳይ በዚህ በመዝር በስጋችን ወራት ምንኖረው ኑሮ በጥንቃቄ ለነኖር ይገባል ማለት ነው ሐዋርያ ጳውሎስ እንደዚህ አለ ምዕራፍ 3 አንደኛ ቆሮንቶስ ላይ ከቁጥር 10 ጀምሮ እንዲህ አለ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያናጺ አለቃ መሰረትን መሰረትኩ ሌላውም በላዩ ያንጻል እያንዳንዱ ግን በርሱ ላይ እንዴት እንዲያንጽ ይጠንቀቅ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢሆን የእያንዳንዱ ሥራ ይገለጣል በእሳት ስለሚገለጥ ያ ቀን ያሳያል ከተመሰረተው መሰረት በቀር ሌላ መሰረት አንመስርት ይላል መዳናችን በክርስቶስ ነው አሁን ስላማኞች ነው እየተነጋገርን ያለ ነው ስውር አመጣጡ ስላማኞች ነውና እና ሁሉ ሰው በክርስቶስ ድኗል ግን ከዛ በኋላ በህይወት ቆይታው በሚኖረው ኑሮ የሚሰራው ሥራ ያንዳንዱ ሐዋርያ ጳውሎስ ሲገልጥ በወርቅ በብር በከበረ ድንጋይ ሊሰራ ይችላል አለ በእንጨት በአገዳ በሳር ሊሰራ ይችላል አለ እና እነዚህ ነገሮች የሚፈትነው እሳት የሚባል ነገር ይመጣል አለ ያ ቀን እሳት ይመጣና ስራችን ይፈተናል አለ በወርቅ የሰራ አለ በብር የሰራ አለ በከበረ ድንጋይ የሰራ ሰው አለ የእሳት ሲመጣ እነዚህ ነገር የበለጠ ክብር ይሰጣቸዋል እሳቱ ወርቁን የበለጠ እንዲያብለጨልጭ ያረጋዋል እንጂ አያጠፋው አገዳውን እንጨቱንና ሳሩን ግን አስቡት እሳት ሲያገኘው ምንድነው የሚሆነው ምን ይሆናል? ይቃጠልና ይጠፋል። ጳውሎስ ነው የሚለው። እና ያንዳንዱ ይጠንቀቅ። ያንዳንዱ ሰው ግን በሳር መስራት በአገዳ መስራት በእንጨት መስራት ቀላል ነው። ኢኮኖሚካሊ ጊዜ በሉት ወጪ በሉት ጉልበት በሉት ቀላል ነው። በወርቅ እንዴት ቤት ይሰራል? እንዴት በወርቅ ቤት ይሰራል? እቺ እንኳን በችግር በስንት ቁጠባ ምን ገዛትን? እንዴት በወርቅ ቤት ይሰራል? ግን በወርቅ ሊሰራ ይችላል ነው የሚለው። በወርቅ የሚሰራ ሰው ብዙ ወጪ ያወጣል፣ ብዙ ይደክማል ማለት ነው። በብር የሚሰራ ሰው በብዙ ይደክማል፣ በከበረ ድንጋይ የሚሰራ ሰው ብዙ ይደክማል፣ ብዙ ዋጋ ይከፍላል ማለት ነው። መጨረሻ ላይ ግን ይሄ ሰው ፍጻሜው ምን ይሆናል? ክብር ይሆንለታል። በሳር መስራት ጊዜ አይፈጅም። ወዲያውኑ ወጣ ብሎ ለቀም ለቀም አድርጎም የሚሰራ ሊሆን ይችላል። በእንጨትም በአገዳም እንደዛው። ግን ያ ቀን ይላል፣ ያ ቀን የሁሉንም ስራ ይመዝነዋል ይላል። ያ ቀን ሁሉንም ይፈትነዋል ይላል። ሁላችንንም ጌታ ይርዳን በእውነት አሜን። ሁላችንንም ይርዳን በምንችለው መጠን ፍጻሜያችን መልካም በሚሆን መልክ እንድንሰራ ጌታ ይርዳን። ቶሎ ቶሎ ቤት ሳይሆን የነ ቶሎ ቶሎ ቤት ሳይሆን እግዚአብሔር በረዳመት እግዚአብሔር የሚመኘውን አይነት ነገር ለመስራት በእውነት እድል አለ። ዛሬም በህይወት እያለን እድል አለ። ወይ ጉድ! እኔ በሳር ነው እንደ እየሰራ ያለሁት? ወይ ጉድ! እኔ በአገዳ ነው እንደ በእንጨት ነው እንደ እየሰራ ያለሁት ካልን የመስተካከል እድል አለ። እግዚአብሔር ስሙ ይባረክ። ጌታ እርዳኝ። የከበረ ድንጋይ የት ነው የሚገኘው? ብሩ ሴት ነው የሚገኘው? ጌታ ሆይ ወርቁ ሴት ነው የሚገኘው? እባክህ እርዳኝ ብለን መስራት እንደሚገባ ልንሰራ እንችላለን። እድሉ አለ። እግዚአብሔር ስሙ ይባረክ። አይ እኔ በሳሩ ይሻላል ካል ግን እሳቱ መምጣቱ ድንገት ይሆንና በቃ ጌታ ድንገት ይመጣና እሳቱ ሲመዝነው በቃ እና መጽሐፍ ቅዱስ ሐዋርያ ጳውሎስ ሲና ምን ይላል? የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። እሳቱ ምን ይለዋል? ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል። ነገር ግን በእሳት እንደሚድን ይሆናል ይላል። በክብር ሳይሆን ይድናል። መዳን በክርስቶስ ነውና መዳን ይድናል። ነገር ግን በእሳት እንደሚድን ይሆናል። በክብር ሳይሆን ሰዎች በሰሩት ስራ ሽልማት ሲቀበሉ እሱ የሰራው ስራ ሲቃጠልበት እግዚአብሔር ይጠብቀን። አሜን። እግዚአብሔር ስሙ ይባረክ። አሜን። እንዴ ተስማምታችኋል? መልእክቱ ተስማምታችኋል? የእግዚአብሔር ቃል ነው። ልንቀበለው ግድ ነው። የተባረከው ተስፋችን መልካም እንዲሆንልን ወደዛ ወደ እግዚአብሔር ፍጻሜ ወደ አየልን ፍጻሜ በክብር እንድንገባ ከቃሉ ጋር መስማማት ግድ ነው። የጌታ ቃል እንዲህ ነው እንደሚለው ረልንቃ ማለት ግድ ነው። ድንገት አይመጣብንም፣ ይመጣልናል ጌታ። አሜን። ናፍቀነው ይመጣልናል። መጣውልህ ልጄ ይላል። መጣውብሽ ሳይሆን መጣውልህ ይሆንልናል። እግዚአብሔር ስም ይባላል። ስለዚህ እድል አለን ነገሮችን ማስተካከል ይቻላል። እግዚአብሔር አምላካችን ስሙ የተባረከ ይሁን። አሜን አሜን። እስቲ አሜን እንበል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስሙ ይባረክ። እንጸልያለን። ሃሌሉያ። እንጸልያለን።
ሃሌሉያ።
ሃሌሉያ። በመቀጠል ወደ ጌታ እራት ስርዓት ነው የምንሄደው። መዘምራን ነክብር አብ ወደዚህ ይመጡና እንደተሰማቸው ተዘጋጁት ነገር ካለ በዝማሬ ይመሩናል። ጥቂት ጌታን እስቲ እናስበው። እስቲ ድንገት የሚመጣውን ጌታ እናስበው። ሃሌሉያ።
ስለተከታተልን እናመሰግናለን። ሜማንታናናማሽን ኤራማንቶሎሎዚያ ባራባራ ያለቆደረበሽንዶ
ምዕራፍ 11 ቁጥር 23 ጀምሮ ያለው የጌታን ቃል አረባዋል። ለእናንተ ደግሞ አሳልፈው የሰጠውትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ። ቆርሶም እንካቹ ብሉ፣ ይህ ስለእናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና አለ። ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ሕያው የሆነ አምላክ ነው። ይህን ለመታሰቢያዬ አድርጉት ሲል ሕያው መሆኑን እያሰብን ነው። ሞቶ መቃብር የያዘውን ሳይሆን ሞትን ድል አድርጎ የተነሳውን እያሰብን ይህንን ሥርዓት እንወስዳለን። ሽማግሌዎች ወደዚህ ይመጣሉ። በአንድ ላይ ከእነሱ ጋር ጸልየን ሁልጊዜ እንደምናደርግ ይህንን ሥርዓት እናከናውናለን። ሕይወታችንን እንመርምር፣ የራሳችንን ሕይወት እንመርምር። በፊቱ ንስሐ በመግባት ፕሮግራማችንን ጀምረናል። መግቢያው ላይ በጸሎት ምናልባት ያልነበራችሁ አሁንም ሕይወታችንን እንመረምራለን። በፊቱ እንደሚገባ በንስሐ ገብተን ወስዳለን። ደግሞ ምናልባት ከጌታ ጋር ኪዳን ያላረግን ሰዎች ካለን ሞቱና ትንሣኤው ትርጉሙ ያልገባን ያልተረዳን ሰዎች ካለን ደግሞ ይሄ ሌላ ቀን የሚሆን ነገር ይሆንና ዛሬ አንወስድም ማለት ነው። ሌሎቻችን ግን ራሳችንን መርምረን በጌታ ፊት ራሳችንን አዋርደን ይህንን ሥርዓት ደስ እየተሰኘን እንወስዳለን። ነፍሱን አሳልፎ እስኪሰጥ ድረስ የወደደንን ጌታ እርሱን ከፍ ከፍ እያደረግነው ምጽአቱን እያሰብን የተባረከውን ተስፋችንን እያሰብን ደስ እየተሰኘን ወደፊቱ እንመጣለን። ወደ ሽማግሌዎች ወደፊት ትመጣላችሁ። በአንድ ላይ እንቀጥላለን። ሁል ጊዜ እንደምናረግ ስለዚህ ስለ እንጀራው ስለ ጽዋው ጌታን እናመሰግናለን። ወንድሞች ወንድማችን ፍጹም ሰውና ወንድማችን የተሻወርቅ ስለዚህ ስለ ጌታ ሥጋ ስለ ጽዋው ስለ ደሙ ያመሰግኑልናል። በአንድ ላይ ጌታን እናመሰግነዋለን።
እናመሰግናለን የዘላለም አምላክ፣ የሰማይና ምድር ፈጣሪ፣ የሁሉ የበላይ፣ ሁሉን ቻይ ሆንክ እግዚአብሔር ሆይ ስምህን ከፍ እናደርጋለን፣ ስምህን እንጠራለን። ጌታ ሆይ እነሆ ደግሞ ዛሬ ስለሰጠህን ስለዚህ ሥርዓት እግዚአብሔር ሆይ ስለመታሰቢያነቱም ስለ ልጅ ስለ ኢየሱስ ክርስቶስ እናመሰግናለን። ጌታ ሆይ እነሆ በመስቀል ላይ ስለተሰራልን ሥራ እግዚአብሔር ሆይ ስለ መዳናችን ጌታ ሆይ እንሆ ከሞት ወደ ሕይወት ስለመጣንበት ስለዚህ እግዚአብሔር ሆይ እንሆ ደግሞ ጠላቶች ሳለን ወዳጆች ወደ ተደረግንበት እግዚአብሔር ሆይ ስለዚህ ሥርዓት እናመሰግንሃለን። እግዚአብሔር ሆይ እንሆ ይህንን ደግሞ ሥርዓት ስንወስድ ጌታ ሆይ እንሆ ከመካከላችን እንደተገባ እንድንመላለስ እግዚአብሔር ሆይ በፊትህ ንጹሐን ሆነን እንድንቀርብ እግዚአብሔር ሆይ እንደሚገባን እንድንሆን ጌታ ሆይ በመካከላችን እግዚአብሔር ሆይ በእያንዳንዳችን ሕይወት ውስጥ አንዳች ጥቁር ነጥብ እንዳይገኝ እግዚአብሔር ሆይ ዛሬ በደምህ አጥበህ እንድታነጻ እንለምንሃለን። እግዚአብሔር ሆይ እንሆ መጽሐፍ እንደሚል ሳይገባው ይሄንን ስርዓት የሚያደርግ በመካከላችን እንዳይኖር እግዚአብሔር ሆይ ነው ኃጢያት በደላችንን መተላለፋችንን ሁሉ በልጅህ በኢየሱስ ክርስቶስ ደም አጥበህ እንድታነጻ ለምናለሁ። ጌታ ሆይ እነሆ ያላንዳች ነውር ያለ ነቀፋ ይሄንን ስርዓት እንድናደርግ እግዚአብሔር ሆይ ነው ምህረትህ በእያንዳንዳችን ላይ ይሁን። ጌታ ሆይ ስለ ሁሉ ነገር ተመስገን ተባረክ በልጅህ በኢየሱስ ክርስቶስም አሜን።
አባት ሆይ እናመሰግናለን። ማንም እንዲጠፋ ስላልወደድክ እናመሰግናለን። ጌታ ሆይ ስለ ልጅህ ስለ ክርስቶስ ኢየሱስም እናመሰግናለን። ስለ ብዙዎች ኃጢአት የሚሆን ደሙን ስላፈሰሰ ጌታ ሆይ እኛ በፊት ያለነውን ጌታ ሆይ ብቁ ስላደረገን በፊት ሆነን ዘንድ ስላስቻለን ልጆችህ ተብለን እንጠራ ዘንድ ስላስቻለን ስልጣንን ስለሰጠን እናመሰግናለን። አባት ሆይ ለቅዱሱ አጠራርህ ጌታ ሆይ የሚገባ ጌታ ሆይ ለአንተ ክብር የሚገባ ኑሮ ልጆችህ የምንኖርበት ጸጋ ጉልበት ጌታ ሆይ ቅዱሱ መንፈስ ይሰጠን ዘንድ እንለምናለን። አባት ሆይ ስለ ቅዱሱ ስጋ ደምህ እናመሰግናለን። ጌታ ሆይ ደሞ ለነፍሳችንም እንነግራታለን። ጌታ ሆይ አንተን ቅዱሱን አምላካችንን እለት እለት እንድትባርክ ጌታ ሆይ ጸጋህ ይርዳን። በኢየሱስ ክርስቶስ ስም በደስታ በአምልኮ በእምነት ደምህን ስጋህን እንወስድ ዘንድ ጌታ ሆይ ቃልህ መንፈስም ከኛ ጋር ይሆን ዘንድ እርዳን። በኢየሱስ ክርስቶስ ስም
ሰው ከደረሰው ሁላችንም ቆመን በአንድ ላይ እንወስዳለን። መጀመሪያ ጽዋውን እንወስዳለን። ይህ ጽዋ ከጌታ ኢየሱስ ክርስቶስ ጋር ደም ጋር ህብረት ያለው አይደለምን? አሁን ነው ብለን እንጀራውን በመቀጠል እንወስዳለን። ይህ እንጀራ ከጌታ ኢየሱስ ክርስቶስ ስጋ ጋር ህብረት ያለው አይደለምን? አሁን አለው። ሰምራን ጋጌታን ማመስገን ጥቂትና መሰግናለን። በጸሎት መንፈስ ሆነን ሃሌሉያ መዘምራን በዝማሬ የመረን ጌታንና መሰግናለን።